አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ፕሮግራማችን ይቀርባል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስትሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ ዓለሙ ሁለተኛ እትም ጥቅምት 2007 አመተ ምህረት። ክፍል 10 ለሚያስፈራችሁት በመቶዎች የሚቆጠሩ የፊታራሪ ተሻገር ሰዎች አዲስ በተከፈተላቸው በታንኮች መሃል ባለ ክፍተት እየሾለኩ ወደ ሜዳው መገስገስ ጀመሩ። የመጀመሪያውን የጣሊያን ወታደሮች የቀበሮ ጉድጓድ ደርምሰው ወደሚቀጥለው ጥቃቱን ቀጠሉ። እዚህ ቦታ ሲደርሱ ግን ለመጀመሪያ ጊዜ ከእጅ ቦምብ ጋር ትውውቅ ጀመሩ። አይናቸው ላይ አንድ ነገር ቀይ ብልጭታ ሲበራዩ ጆሮም የሚያደነቁር ነበር። ጥቂት ጓዶቻቸው ወደ ላይ ወደ ሰማይ ተወርውረው ሆዳቸው ተበትኖ ወደ መሬት ይዘረገፉ ነበር። አይ ይህ የሰይጣን ሥራ መሆን አለበት። በሰው እጅ የተሰራ ነገር ሊሆን አይችልም። ታዲያ ማን ነው ይህን የሚቋቋመው? የጥረት ጥይትና መድፍ ከኋላቸው እየተከተላቸው በፍርሃት ወደ ኋላ አፈገፈጉ። ቁጥራቸው በግማሽ ተቀንሶ ተመልሰው የመጀመሪያ ቦታቸው ወደ ነበረው ጫካ ገቡ። ውጊያው አሁን በመላው ግንባር በኩል መካሄድ ጀምሯል። ወዳሰሺ ከመሆኑ ተመንጃዎች የሚመጣው የተኩስ ድምጽ በተመሳሳይ ፍጥነት የማያቋርጥ ጉርምርምታን ያሰማ ነበር። ጩኸትና የጥይት ርሳሶች ፍጨት ከጠላት በሚተኮሱ ከባድ መሳሪያ ፍንዳታዎች ድምጽ አየሩን ሞላው። በእያንዳንዱ ወደኛ አቅጣጫ በሚመጣው ከባድ መሳሪያ እርሳስና ፍንጣሪ በደመነፍስ ከመቅጽበት መሬት ላይ እወድቅና እንደገና ደግሞ ዘልዬ ቆማለሁ። አሰቃቂ ድራማው የሚስብ ነገር ስላለው ከማየት አልተቆጠብኩም። ከወንዙ ማዶ ባለው ሜዳ ላይ አንድ ባንድ እያለ የከባድ መሳሪያ ጥይት ይወርድና እየፈነዳ ትልቅ ጉድጓድ ይምስ ነበር። አሁንም አሁንም ካፈርና ከድንጋይ ፍንጣሪዎች ጋር ሰው ወደ ላይ ሲጎና አያለው። ብዙ በቅሎች የታሰሩበትን በጥሰው ያለ ኮርቻ ወዲያና ወዲህ ሲጋልቡ ነበር። ነፍሳት ፊወፎች እንደገና እየመጡ ነው። ወደ ዋሻችን እየዳህን ገባን። ወዲያውኑ አውሮፕላኖቹ ባናታችን ላይ እያንዣበቡ በአፍጋጋ በር ላይና በሜዳው ላይ ቦምብ ይጥሉ ጀመር። የእኛ መድፎች ያሉበት ቦታም ታውቋል። በርግጥ ይመታሉ፣ ነገር ግን እስካሁን ድረስ ያለማሰለስ ኢላማቸውን እየመቱ ነበር። በመሃሉ አውሮፕላኖቹ እኛን ትተው የጓዝና ስንቅ ክፍላችንን መደብደብ ጀመሩ። እንደዚህ ሲሆን ወጥተን ተመለከት፣ ነገር ግን ተመልሰው ሲመጡ ወደ ዋሻችን እየዳህን ለመመለስ ዝግጁ ነበር። ፀሐይ በዝግታ ወደ ላይ ይወጣች ነበር። ከጧቱ 3 ሰዓት ሲሆን የኛ መድፎች በተርታ የተሰለፉትን ታንኮች ወደ ምዕራብ እንዲያፈገፍጉ አስገደዷቸው። የመሃል ጦራችን ጠላትን ከመሃል ጋራው እንዲሸሽ አድርጎታል። ሆኖም ተደራቢ ረዳት ጦራቸው ተጨምሮ ከአንድ ሰዓት ኃይለኛ ውጊያ በኋላ መልቀቅ ነበረብን። ነገር ግን እስከ ጋራው ግርጌ ድረስ ብቻ ነበር። በግራ በኩል ያለው የጎጃም ጦር ደግሞ ጠላትን ብዙ መቶ ሜትሮች እንዲያፈገፍግ አድርጎ ቦታውን ተቆጣጥሮ መክቶ ይዟል። ጠላት ብዙ ወታደሮች ማምጣት ጀምሮ ስለነበር ተጨማሪ ኃይልም ይፈለግ ነበር። ተጨማሪ ኃይል ከየት ይመጣል? ዳገቱን የያዘው የደጀን ጦራችን ሜዳው ተኩስ በተኩስ ስለሆነ ለቆ መውጣት አልቻለም። ሞክረው ነበር፣ ነገር ግን በየጊዜው ወደ ኋላ መመለስ ነበረባቸው። ከቀኑ 5 ሲሆን ጣሊያኖቹ ውጊያውን ወደ ምዕራብ በኩል ወደ ተራራው ግርጌ ለመግፋት ሲሞክሩ አስተዋልኩ። እቅዳቸውን ለመረዳት ቀላል ነበር። ከሰዓት በኋላ ሲሆን ማለፊያውን ዘግተው መሸሽ እንዳንችል ለማድረግ ነው። ከዚያ ደግሞ ዙሪያውን የከበበው ጦር ከምዕራብ አቅጣጫ መጥቶ ሌሎችን እንዲቀላቀል ነው። ምንም ያህል ጉዳት ይድረስ ፊታውራሪ ዘውዱ ጎጃሞችን እንዲረዱ ታዘዙ። ከሁለት ሺህ ሰዎች ጋር በመሆን እየጋለቡ ቁልቁል ወደ ሜዳው ወረዱ። ያለምንም ፍራቻ በተኩሱ መሃል ወደፊት ገሰገሱ። ማዶ ሲሻገሩ ግን ግማሽ ሰዎቻቸው አልቀዋል። ብዙዎቹ ሞተዋል፣ ሌሎቹም ወደ ኋላ ተመልሰዋል። ዘውዱ ሲጋልቡት የነበረው በቅሎ በጥይት ጭንቅላቱን ተመትቶ ወዲያው ሞተ። ዘውዱ በሚያጠቁበት ወቅት ደግሞ የራስ ምሩ ጠባቂ ጦር የጠላትን የምዕራብ ጎን እንዲያጠቃ ታዘዘ። የራስ ምሩ ጠባቂዎች የንጉሱ የክብር ዘበኛ አባሎች ናቸው። በአዲስ አበባ ዘመናዊ የአውሮፓ ወታደራዊ ስልጠና የተሰጣቸው ነበሩ። ወታደሮቹ በተማሩት መሰረት ምስጋና በሚገባው ሁኔታ መዋጋት ጀመሩ። የቦታውን አቀማመጥ በመጠቀም የጣሊያኖችን ሬጅመንት ማጥቃት ጀመሩ። በመጀመሪያው ድንጋጤ ጠላት የነበረበትን የመጀመሪያውን ጉድብ ሲለቅ ጠቅላላ ለቆ የሚሄድ መስሎ ነበር። ከቀኑ 6 ሲሆን ከዋሻችን መግቢያ ቁጭ ብለን ምግብ ቢጤ ለመቅመስ እየሞከርን ነበር። ምን መሆኑን እስከምንለይ ድረስ ያለምንም ማስጠንቀቂያ ሰላይ አውሮፕላን እንደ ጭልፊት ቁልቁል ወደኛ ተወረወረ። ክንፎቹ ለጥቂት አለቱን ነክተውት ነበር። አውሮፕላኑ ተመልሶ ሲመጣ ግን ወደ ዋሻው ተመልሰን እየገባን ነበር። በዚህ ጊዜ ግን አውቶማቲክ መሳሪያ እየተኮሰብን ነበር። ብዙ ጥይቶች እየነጠሩ የዋሻውን ጣሪያ መቱት። አውሮፕላኑም ተመልሶ አልመጣም። ግን ተገኘን። እነሱም እዛ ዋሻ ውስጥ ማን እንደተደበቀ አውቀዋል። ብዙም አልቆየም። ምናልባትም አንድ ሰዓት ተኩል ይሆናል። ያፈጨ ቦምብ ሲወርድ መሬቱ እንደ ምድር መንቀጥቀጥ ይርድ ጀመር። በጥንቃቄ ወደ ውጭ ተመለከትኩ። ከኛ 20 ሜትር ርቀት የነበረ ዛፍ በቁሙ ተሰንጥቋል። ከስሩ ግን ከጥቂት ደቂቃዎች በፊት የሚተነፍስ ሰው ወድቋል። ከጭንቅላቱ አገጩ ብቻ ነው ጥርስ አልባ ሆኖ አንገቱ ላይ ተንጠልጥሎ የሚታየው። የግራ እጅና የግራ እግሩ እስከ ጭኑ ድረስ የሉም። በግራ ጎን ደረቱ ተከፍቶ አንጀቱ ይታያል። የጎራዴው ግማሽ እንኳን ሳይቀር የለም። ማን እንደነበረ አውቄያለሁ። ከአጭር ጊዜ በፊት በፈገግታ ተለያይተናል። እሱም ልጅ ይሻል ነበር። ከአድዋ የነጋዴ ልጅ ነው። ከልጅነት ጓደኞች አንዱ ሲሆን የደጃች አያሌው ጦር ውስጥ ተሰልፎ እያገለገለ ነበር። አውሮፕላኖቹ ግን ለትዝታ ጊዜ የሚሰጡ አልነበሩም። እንደ መጥፎ የዝናብ ነጎድጓድ እያጓሩብን የሚወረወር የእሳት ነበልባል በዓይናችን እያየን መሬቱም እየተንቀጠቀጠ ጥቅጥቅ ባለ አዋራጉም ታፈን የነበረንን የጋዝ ጭንብል አድርገን ነበር። ግን መልሰን ማውለቅ ነበረብን። በጣም ይሞቀም ነበር። እንደገናም የጭንብሎቹ አየር መዘዋወሪያዎች በአዋራ ተደፍነው ነበር። መቼ እንደቆመም አላውቅም። ለብዙ ደቂቃዎች ፋታ አግኝተን ነበር። እንደገና ተመሳሳይ አስፈሪ ድብደባ ሲጀመር፣ ድብደባው በዋሻው ጣራ ላይና በጀርባው በኩል ነበር። አውሮፕላኖቹ እንደገና ቦምብ ለመጫን ሲመለሱ መድፈኛው እንዲደበድበን ታዞ ነበር። የነበርንበትን ቦታ አውቀዋል። ቶሎ ቶሎ አሁንም ቦምብ ሲወርድብን ጠቅላላው ዋሻ ይንቀጠቀጣል። እኔም አለቱ የተሰነጠቀ መስሎኝ ነበር። አለቱ ችሎ ይቋቋመው ይሆን ወይስ ተደርምሶ ይቀብረን ይሆን? አሰቃቂ ስሜት ነበር። ነገር ግን ያ ብቻ አልነበረም። ጠላት ጣራው ላይ መድፍ ተኩስ ጀመር። እርሳሶችም መግቢያው ላይ ይፈነዱ ጀመር። መውጫውን ለመዝጋት ነው ሐሳባቸው። ያን ቀን ዋሻውም ሆነ እኛ ራሳችን ያን ሁሉ ነገር እንዴት እንደቻል ነው አይገባኝም። ድምፁን በደንብ አልሰማም ነበር። ከባድ ራስ ምታትም ተከትሎ መጣ። በቦምቡር ችብኙ የተናወጠው አንጎላችን በደንብ መስራት ያቆመ ይመስላል። ምናልባትም ትዚያ ይሆናል ከብደት የተረፍ ነው። እኔም ምንም አይነት ስሜት በጭራሽ አልነበረኝም። ኮርመትመት ብዬ ያለ ምንም መንቀሳቀስ ቁጭ አልኩ። እንደፈለገው ይሁን፣ ከዚህ የባሰ አይመጣም። ሞት እረፍት ነው ብዬ አሰብኩ። ሁላችንም ብንሆን ሞትን የተመኘን መሰለኝ። ራስ ምሩ እግራቸውን አጣምረው አገጫቸውን በእጆቻቸው ደግፈው ጎላ ያሉ አይኖቻቸው አንድ ቦታ ላይ ተተክለው ቁጭ ብለዋል። ፈገግም ያሉ ይመስላል። ጨለማና ጭንቅ ያለ ነገር ቢሆንም እርጋታ ነበር። አልፎ አልፎ እግር አቀማመጣቸውን እየቀያየሩ ድምፅም ያሰሙ ነበር። የሚያስቡትን ነገር ለማወቅ አስቸጋሪ ነበር። ምናልባትም የዮሐንስን ምክር መስማታቸው ጸጸቷቸው ይሆናል። ሁላችንንም እየመሩ ወጥመድ ውስጥ እንዳስገቡን እያሰቡ ይሆን? ተጨጨያሪው ጠንካራ ከሆነው ከወገብ በላይ ሰውነታቸው ጋር በሐሳብ ተውጠው ተቀምጠዋል። የውጊያውን ሁኔታ መረጃ ለመስማት እየጠበቁ ያለ ትዕግስት ጣፍቻቸውን እያጠፉ ይዘረጉ ነበር። ረዳቶቻቸው ሳይታክቱ እየሾለኩ ይመጡና ዜና ያቀርባሉ፣ ጥያቄም ይጠየቃሉ። እንደገና ደግሞ ከደጃዝማቹ አዲስ ትዕዛዝ ይቀበላሉ። ምንም እንኳ ራሳቸው ማየት ባይችሉም የመላው ጦሩን እንቅስቃሴ የት እንዳለ እርዳታ ይፈልጉ እንደሆነ መረጃ ያገኛሉ። እኔ እንደማስበው ከሆነ ራሳቸውን እንዳመማቸው ቢናገሩም ከመከከላችን እሳቸው ብቻ ነበሩ ከማሰብ ችሎታቸው ጋር የነበሩት። የንሳፋትየውና ሁለት የጦር አዛዦች ደግሞ አጠገቤ ተቀምጠው ሲጸልዩ ይሰሙ ነበር። ከሁሉም ቅዱሳኖች ቅዱስ ጊዮርጊስ ነበር በብዛት የሚጠራው። ቅዱስ ጊዮርጊስ የኢትዮጵያ የጦር ጠባቂ ነው። በ1888 ዓመተ ምህረት በሱ ቀን ነበር የአድዋ ጦርነት የተካሄደው። እናም በሱ እርዳታ በውጊያው ድል ተገኝቷል። አሁን ደግሞ ያንን ቀን በማስታወስ ቅዱስ ጊዮርጊስ እየተነሳ ነው። በጸሎት አሁን በተከታዮቹ ጎን እንዲቆም ጥሩ እንዳይጥላቸው እየተጠየቀ ነበር። ከቀኑ 10 ሰዓት ሲሆን አልፎ አልፎ ከተናጠል አውሮፕላኖች ከሚጣለው ቦምብ ፍንዳታ ድምጽ በስተቀር ከዋሻው ድብደባ ለአንድ ሰዓት የሚሆን ፋታ አግኝተን ነበር። አሁን ጠላት በግራ በኩል በብዙ ወታደሮች እያጠናከረ ከመሆኑ በስተቀር አስተላለፉ ያው እኩለ ቀን ላይ እንደነበረው ሆኖ እናያለን። ከፍተኛ ግፊት ቢኖርም የራስ ምሩ ጠባቂዎች ተቋቁመው ነበር። ነገር ግን ከግማሽ በላይ የሚሆኑት ስለሞቱ በቅርቡ የመጨረሻ ኃይላቸው እንደሚሟጠጥ ነው። ስለዚህ የደጃች አያሌው ጠባቂዎች ለእርዳታ መላክ ነበረባቸው። የኛ መሃል ጦር ደግሞ ወደ ምዕራብ በኩል ተንቀሳቅሶ ከግራ ክንፍ ካለው ጦር ጋር ጎን ለጎን ሆኖ እየተዋጋ ነው። እንደ መረጃው ከሆነ ሁሉም ወታደሮች የሚያኮራ ጀግንነት አሳይተዋል። የጠላት የቀበሮ ጉድጓዶች በተያዙበት ጊዜ ብዛት ያለው ንብረት እንደ ጠመንጃ፣ አውቶማቲክ መሳሪያና ጥይቶች ተማርከው ነበር። ችግሩ በእጅ ቦምቦቹ ምክንያት ሰዎቹ ቦታ ለመልቀቅ ይገደዱ ነበር። የእጅ ቦምቦችም ቢሆን በብዛት ተማርከው ስለነበር መልሰው ወደ ጠላት ይወረወሩ ነበር። በርግጥ የሰይጣን ሥራ ናቸው፣ ምክንያቱም የሚፈነዱት ጣሊያኖቹ ሲወረውሯቸው ብቻ ነበር። ከመወርወሩ በፊት ቀለበቱን መመንጨቅ እንዳለባቸው ኢትዮጵያውያኑ ገና አልደረሱበትም ነበር። በወንዙ በኩል የነበሩ ሰዎች ከሚታመን መጠን በላይ እንደሞቱም ተነገረን። እኔም ወደ ጫካው ዞር ብዬ ከተመለከትኩ በኋላ ብዙ ሰው ስለመሞቱ ምንም ጥርጣሬ አልነበረኝም። ያን ቀን ጠዋት ለምለምና አረንጓዴ የነበረው ጫካ የተሰባበሩ ግንዶች ብቻ ቀርተውበት ይታያል። በ11 ሰዓት እየዳህን መውጣት ነበረብን። አሰቃቂው ድብደባ እንደገና ጀምሯል። በ12 ሰዓት በቀኝ ክንፍ ያለው የኛ ጦር ረጅም ጊዜ መክቶ መቆየት እንደማይችል የሚገልጽ መልእክት ደረሰን። ጣሊያኖች ከነበራቸው ኃይል በ10 እጥፍ ጨምረው እያጠቁ ነው። ደጃዝማች እንዳሉት አሁን መውጫ መግቢያውን ሊዘጉት ነው። ለእርዳታ የሚላክ የደጀን ጦር የለም። ስለዚህ በመሃል የተሰለፉት ፊታውራሪ ዘውዱና ሙላው ቦታቸውን ለቀው የቀኝ ክንፉን እንዲያግዙ ታዘዙ። ወደ ኋላ ለማፈግፈግ እንዲረዳ እስኪጨልም ድረስ መክቶ መያዝ አስፈላጊ ነበር። ዙሪያውን ከበባ ለማድረግ የሞከረው የጣሊያን ጦር ወሬው የለም። የት ቦታ እንደሆነም ማንም አያውቅም። فيت لفيت الناقين ناكوي هون ويس كان نسو مراقن نجلال لن أوروب لانوش اندقور باير لاي ينشاب ببوبال ببساد وطو لمهير مموكر يمماي تاستاونو كلمات كيبا يك اين كفو ياللبتن بوتا تكلاك لوري تبكي هون اندنيك هونه يان كان صحيوا اندزي تزنان تزق بلا وردا اتاوكم ሌላ ጊዜ አጭር የነበረው የቀን ብርሃን ለድሜልክ ረጅም መሰለ። አውሮፕላኖችም ቢሆን ሲመሽ ጨለማው ሳይገባ ወደ ቤታቸው መሄድ ያለባቸው መሆኑን የዘነጉት ይመስላሉ። ቢሆንም ሁሉም ቀን ማቆሚያ እንዳለው ሁሉ ይህ ቀንም አቆመ። ወደ ኋላ የማፈግፈግ ትዕዛዝ ሲሰጥ ገና መጨለም አልጀመረም። መጥፎቹ ከሌላ ጊዜ በላይ እንደነጎድጓድ ይጮሃሉ። የጣሊያን ባውዛ መብራቶችም ስራቸውን ጀምረዋል። ያ ሁሉ መርፍ እየተተኮሰ ከዋሻው ሾልከን ወጣን። ጋራውን ቁልቁል ወርደን ሜዳው ላይ ወደሚጠብቁን ፈረሶቻችን ሄድ። ቃኝ ጦር ፊት ለፊት ተልኮ ስለነበር እነሱን መከተል ጀመር። ጨረቃ ጥርት ባለው ሰማይ ላይ ታበራለች። ሁሉም ነገር ሰላም የሚያበስር ይመስላል። እኛም ክብያችንን ቀጠል። ከኋላችን የሚጮኸው የመድፍ ድምፅ ብቻ የቀኑን ውሎ ያስታውሰን ነበር። ወዲያውኑ ወታደሮች እየሮጡ እኛን ማለፍ ጀመሩ። ማንም ሰው ሊያስቆማቸው አይችልም ነበር። ሁሉም ወደ ማረፊያ ቦታቸው ነበር የሚሮጡት። ቀን መክተው በመዋላቸው ረክተዋል። ደግሞም ደክመዋል። ከምሽቱ አንድ ሰዓት ተኩል ሲሆን ትልቅ ዋሻ ያለበት ቦታ ደረስ ተቀመጥ። ግን በሐሳብ ተውጠናል። በየቦታው ጩኸትና ትዕዛዝ ነው የሚሰማው። ጫን የማፈግፈጉ ትዕዛዝ ጭንቀት ፈጥሯል። ሁሉም የሚሮጠው የሚይዘውን ይዞ ወደ ቤቱ ለመሄድ ነው። ለነሱ ጦርነቱ አብቅቷል። ሙሉ ቀን በኋላው ውጊያ ጠላት አላፈገፈገምና ባለድል የሆነ ይመስላል። በሚመጡት ቀናት ከእንደዚህ አይነት አስደንጋጭና አስከፊ ሁኔታ ለማምለጥ ወታደሮቹ ከማድረግ የሚቆጠቡት ነገር የለም። ወደ ደቡብ የሚጎርፈውን ሰው ለማስቆም የተደረገ ሙከራ ሁሉ አልሰራም። መንገደኛውን ለመመለስ የተላኩ ወታደሮች ችግር ላይ ወደቁ። እንዲያውም ሁለቱ በጥይት ተመተው ወደቁ። በብዛት ለሚጎርፈው ሰው መንገድ መልቀቅ ነበረባቸው። ሴቶቹ የባዙ ነበሩ። ሩብላ የሚባል ነገርና ጣሊያን የሚባል ነገር የሚበቃቸውን አይተዋል። እነሱ በረሃ ሲጓዝ ውሃ ያለበት ቦታ እንደሚጠራው መንገደኛ ቤታቸው ተጥቷቸዋል። ሁለቱ የጦር አዛዦች አማራጭ አልነበራቸውም። ወታደሮቻቸውን ካልተከተሉ ሁለት ሰዓታት በማይሞላ ጊዜ 10 ከማይሞሉ ታማኝ አሽከሮቻቸው ጋር ብቻቸውን ወደ ኋላ እንደሚቀሩ ነው። ያን ቀን ማምሻውን ደጃዝማች አያሌው ራስን ምሩም ሳይደርሳቸው አይቀርም ከንጉሱ የተላከ ደብዳቤ ይደርሳቸዋል። በደብዳቤውም ጣሊያኖች በሚከተሉት ቀናት ትልቅና መጠነ ሰፋት ያለው ጥቃት ለማድረግ እያሰቡ መሆኑን ይገልጻል። አያሌው ያሰቡት እንዲህ አይነቱን ጥቃት ለመቋቋም አስቸጋሪ ስለሆነ የሰው ህይወት በከንቱ ከመጣፋ ወደ ኋላ ወደ ተከዜ ወንዝ እንመለስ ነበር። ደብዳቤው ደግሞ የተጻፈው ከአንድ ሳምንት በፊት በደሴ ከተማ ስለነበር ጉዳዩ ግልጽ ሆነ። በከቲት 23 በሰለክላህካ በተካሄደው ውጊያ ኢትዮጵያውያን ተሸንፈዋል ወይ? የዚህ ጥያቄው መልስ ሁለት ነው። ሽንፈት ነውም አይደለምም ነው። እስኪ ጨልም ድረስ ጣሊያኖቹ መግፋትና አዲስ ቦታ መያዝ አልቻሉም ነበር። ስለዚህ ትክታቸውን አላሟሉም ነበር። ምንም እንኳ የመሳሪያ ጥራትና የአደረጃጀት ልዩነትን ሳይጨምር በቁጥር ከኢትዮጵያውያን ቢበልጡም የደጃዝማች አያሌውና የራስ ምሩ ጦር ተጣምሮ ከ10 ሺህ አይበልጥም ነበር። የተረፈው ጦር ወይም ሸሽቷል አለበለዚያም በአውሮፕላን ድብደባ ምክንያት በውጊያው ሳይደባለቅ ቀርቷል። እነዚህን ያልተደባለቁትን በጠዋት ማሰባሰብ ቢቻል ኖሮ ጣሊያኖቹ እስከ 20 ሺህ የሚደርስ ወታደር ይጋፈጣቸው ነበር። ነገር ግን ኢትዮጵያውያን ደግሞ የመድፉን አውቶማቲክ መሳሪያውን የእጅ ቦምቡን ከሁሉም በላይ ያየር ድብደባውን ተቋቁመው ለሁለት ሶስት ቀን መቆየት ይችሉ ነበር። ፍጹም የማይቻል ነገር ነው። የእጅ ቦምቦች ሙሶሎኒ ወንበዴዎች ተብለው ይጠሩ ነበር። እናም በኢትዮጵያውያን ላይ ትልቅ ሽብር ነበር የፈጠሩት። በዛው ልክ ደግሞ የእነሱ ጎራዴ ጣሊያኖቹ ላይ ተመሳሳይ ሽብር ይፈጥር ነበር። በተጨማሪም ወታደሮቹ የነበራቸው የውጊያ ፍላጎት የተዳከመ ነበር። ምክንያቱም ለአንድ ወር ያለ ምንም ነገር ዝም ብለው መቀመጣቸውና በተከታታይ ከሚደረገው የአየር ድብደባ ተጨማሪም ጣሊያኖቹ በአውሮፕላን በሚበትኑት ፕሮፓጋንዳ ወረቀቶች ጭምር ነው። በእኛ በኩል የደረሰውን ጉዳት ለመናገር አስቸጋሪ ነበር። የሞቱና የቆሰሉ ቁጥር 3000 ሊደርስ ይችላል። በጣም የተጎዳውም ደግሞ የራስ ምሩ ጠባቂ ክፍል ከ500 ውስጥ ከ200 በላይ የሆኑት ብቻ ነበር የተረፉት። በጣሊያኖቹ በኩል የደረሰው ጉዳት ደግሞ በራሳቸው ዘገባ መሰረት 9 መኮንኖች፣ 950 ነጭ ወታደሮችና 250 አስካሪቶች ነበር። የቆሰሉትን ቁጥር ግን ማግኘት አልቻልኩም። ቢያንስ ወደ 1000 ይጠጋ ነበር። በየካቲት 22 እና 23 በተደረገው ጥቃት ስለ ጣሊያኖች ቁጥር ከጣሊያኖች ያገኘሁት መረጃ በቀላሉ ይህን ይመስል ነበር። ጦሩ የሁለተኛውና የአራተኛውን ኮር የያዘ ነበር። መሳሪያ 40 በፍጥነት የሚተኩሱ መድፎች ከ50 ሺህ እርሳሶች ጋር፣ 25 ሺህ ጠመንጃና አውቶማቲክ መሳሪያዎች ከ12 ሚሊዮን ጥይቶች ጋር፣ 200 ሺህ የእጅ ቦምቦች፣ 330 የጭነት መኪኖችን ያካተተ ነበር። ከዚህ በተጨማሪ ደግሞ 200 ሺህ የሚሆን የአሸዋ ከረጢት፣ 300 ሺህ ኪሎ ጥምዝ ባለ ሾሽቦ፣ 25 ሺህ አካፋዎች፣ 15 ሺህ መጥረቢያዎች፣ 60 ሺህ ኪሎ ዲማሚት ከ80 ሬዲዮኖች ጋር ነበራቸው። የደጃዝማች አያሌው መድፎች 60 ጊዜ ከተኮሱ በኋላ እኩለ ቀን ላይ ድምጻቸው ጠፍቷል። የአየር ድብደባው የመድፎቹን ተሸካሚ ተሽከርካሪዎቻቸውን ሰብሮታል። የአንደኛው አንዱን ሲሆን የሌላኛውን ሁለቱንም ነበር። መድፎቹ ማራኪዎቻቸውን ለ40 ዓመት በታማኝነት ካገለገሉ በኋላ ጣሊያኖቹ የመድፎቹን ከሃዲነት ያን ቀን በመበቀል ለዕድሜ ልክ ፈት እንዲሉ አድርገዋቸዋል። የመድፎቹ ስባሪ ተይዞ ከእኛ ጋር እንዲጓዝ ተደርጓል። ምክንያቱ አልገባኝም። ምዕራፍ 18 ማፈግፈጉ ተጀመረ። የኛን ወደ ኋላ መመለስ ቆርጦ ለማስቀረት ከመረብ ተነስቶ ስለሚመጣው የጣሊያን ሜካናይዝድ ክፍል ምንም አይነት መረጃ አልደረሰንም። መልክዓ ምድሩ እንዳስቸገራቸውም አላወቅንም። መንገድ ለመጥረግም 1200 ነጭ መንገድ ሰሪዎች ይዘው ነበር። በመንገዱ ምክንያት አንድ ሙሉ ቀን ሳይንቀሳቀሱ ውለዋል። እኛም ያሉበት አካባቢ እንዳስላሴ ሊሆን ስለሚችል ደህንነት ያለው መንገድ በደቡብ ባዲረሲ በኩል መሆን አለበት ብለን ወሰን። መንገዱ ጠባብ ነበር። አስቸጋሪ ቁልቁለቶችም ነበሩት። ቢሆንም ግን ጠላት እኛን ለመከተል አስቸጋሪ ይሆንበታል። የጭነት ከብቶች ጥራት ጉዟችንን አዘገየው። በመጨረሻዎቹ ሁለት ቀናት ያየር ቦምብ ድብደባ ከተጠበቀው በላይ ብዙ ሞቱብን። የክምና ቡድኑ ከነበረው 9 አህዮች 4 ብቻ ነበር የተረፉት። በደጃዝማቹ ጥረት ችግሩ ወዲያውኑ በቀላሉ እንዲስተካከል ሆነ። ማንኛውም ትርፍቃ ወይም ንብረት እንዲቀር ተወሰነ። እኔ ራሴ ከነበረኝ ንብረት ከጦር ምርኮ በገንዘብ የገዛዋቸው ታይፕ መጻፊያና የሙዚቃ ማጫወቻ ፎኖግራፊን መተው ነበረብኝ። የቆዩ ሞዴል ጠመንጃዎች ጥይቶች በሙሉ በሚስጥር መሬት ውስጥ እንዲደበቁ ተደረገ። ያከባቢ ገበሬዎች የተደበቀውን ንብረት ምናልባት አግኝተው ተከፋፍለውት ይሆናል፣ ጣዳሮቹ ግን አላገኛቸውም። በሱሳት ኮርቻችንን ጫን አይን ማየት ከሚችለው ድረስም ከፊትና ከኋላችን ሰዎችና ከብቶች በመስመር ይጓዙ ነበር። ብዙዎቹ ወታደሮች በውጊያው ያልተካፈሉ መሆናቸውን በቀላሉ ማየት እንችል ነበር። በደንብ ያረፉና ደህና ናቸው፣ የተዝናኑ ይመስላሉ። ዝናራቸው ሙሉ ነው፣ ጠመንጃቸውም አዲስና እንደተወለወለ ነው። ጓደኞቻቸው ከጉልበተኛ ጠላት ጋር ኃይለኛ ውጊያ ሲያደርጉ የት ነበሩ? ይህ በማያቋርጥ ሰልፍ የሚጓዘው ሰው በሙሉ ከሽንፈት የተረፈ ጦር ነው ብሎ ተመልካች ያስብ ይሆን? አይደለም። 10,000 የሚቆጠሩ አባት አገራቸው የጣለባቸውን እምነት የከዱ ወታደሮች ነበሩ። ጉልበታቸው ሳይደክም የታጠቁትን ጥይት ሳይጠቀሙ ያስቡ የነበረው እስካሁን ድረስ ካልተሸነፈ ጠላት ፊት ሸሽቶ መሄድ ብቻ ነበር። ማንም ያዘነ አይመስልም። ማንም ቢሆን ይህ ወደ ኋላ ማፈግፈግ ወይም መሸሽ ለኢትዮጵያና ለሕዝቦቿ ምን ማለት እንደሆነ ያስተዋለ የለም። ይዘፍናሉ፣ ይቀላለዳሉ፣ ወሬ ያወሩ ስላመለጡ ብቻ እርስ በርሳቸው እንኳን አወጣ ይባባላሉ። አልፎ አልፎ እነዚያ ውጊያው ላይ የነበሩ ሰዎች ስላደረጉት ነገር ወይም ጓደኞቻቸው ስላደረጉት ነገር ይፎክራሉ፣ ጉራም ይነዛሉ። ታውቃለህ፣ ጣሊያኖች ተጋድመው ከመሸጉበት ጉድጓድ ላይ ለማጥቃት ከመጀመሪያዎቹ አንዱ እንደሆንኩ። አንድ ሰላቶ የሙሶሎኒ ቦምብ ወረወረብኝ። ከነዚያ ቀይ ኳሶች አንዱን ሲወራ ሰምታችሁ ይሆናል። ጎንበስ ብዬ በላዬ አልፎ እንዲሄድ አደረግኩት። ዘርዬ የዚያን የተረገመ አንገት ቀላሁት። ደሙን ከጎራዴ መጠጌ ነው እንጂ ታዩት ነበር። ካላመናችሁ ጓዴን በቀለን ጠይቁ። አስቡት ብቻ የጣሊያን አንገቱ ሲቆረጥ ሁልጊዜ ማማሚያ ብሎ ይጮሃል። ሳቅና እንኳን ደስ ያለህ። ለመረዳት እንኳ የማያስቸግር የአእምሮ ለውጥ በእነዚህ ሰዎች ላይ ሰፍኗል። ግዴታቸውን ባልፈጽሙ እንኳ እንዳው አጠገብ በሆኑም ይበቃ ነበር። አሁን ሁሉም ነገር አልቆለታል። የነበረባቸው ሸክም ተነስቷልና እድለኞች ነን ብለውም ያስባሉ። እውነቱ ቢነገር እኛም ብንሆን በእንደዚህ አይነቱ አእምሮ አስተሳሰብ ተለክፈናል። በአብዛኞቹ ሌሊቶች መድፎች ሲተኮስ የተተኮሰው እርሳስ ተራራው ላይ ሲያርፍ እንሰማለን። ብርሃን የሚያበሩ ምልክቶች በአድማሱ ላይ በተከታታይ ይበራሉ። የአፍጋጋ ማለፊያ በር እስካሁን ክፍት ነው። ወታደሮች የቆሰሉትን ይዘው ይመጣሉ። ሌሎች ደግሞ በጨረቃ ብርሃን ተመልሰው የሞቱትን ይቀብራሉ። ከአክሱም የሚመጣ መንገድ እኛ ካለንበት 2 ኪሎ ሜትር ርቀት ነው ያለው። ነገር ግን የእኛን መመለስ ለመቁረጥ በተዘጋጁ የጣሊያን ወታደሮች የተሞላ ነው። ወደ 1,000 የሚሆኑ የእኛ ወታደሮች ተሰብስበው ከ30 አውቶማቲክ መሳሪያ ጋር ቀድመው ተላኩ። አጋጣሚ ሆኖ ፍራቻችን ትክክል አልነበረም። ሁሉም ነገር ጸጥ ያለ ነበር። ያ ሁሉ ሰው እያለፈ እኛም ለብዙ ሰዓታት ተኛን። ፀሐይ ከመውጣቷ በፊት አንድ ቦታ ደረስ። ደጃዝማች እዚህ ቦታ ዋሻ እንዳለ ያውቃሉ። ስለ ዋሻው አንድ ገበሬ ሲጠየቅ ስለዚህ ነገር የማውቀው የለም ብሎ መለሰ። ነገር ግን ባነጋገሩና ለኛ ጥሩ አመለካከት ስላልነበረው እነቱን እንዳልተናገረ ግልጽ ነበር። በቀላሉ ምንም አይነት የሚጠቅም መረጃ መስጠት አልፈለገም። ስለዚህ ለማናገር ከበድ ያለ ዘዴ መጠቀም ነበረብን። ተያዘና በሽጉጥ አስፈራራ ነው። በእግሮቹ መሃል ሲተኮስበት የምር መሆኑ ገባው። ከሁለት ደቂቃ በኋላ በሸለቆ ገደል በኩል ባለ ጠባብ መንገድ ተጉዘን ሰፊ የሆነ 300 ሰዎች መያዝ የሚችል ዋሻ ያለበት ቦታ ደረስ። ከድንገተኛ ጥቃት ራሳችንን ለመጠበቅ ወደ 1000 የሚሆኑ ወታደሮች ከዋሻው በላይ ባለ ቦታ ላይ እንዲጠብቁ ተደረገ። ግን ራሳቸውን በድንጋዮች ጀርባና በቁጥቋጦዎች መሃል መደበቅ ነበረባቸው። ዋሻው ግን በአንድ በኩል ክፍት ስለነበር በችኮላ መጠለያ የሚሆን ግንብ ተሰራ። የመጨረሻ ረድፍ ድንጋዮችን እየደረደርን ነበር ልክ አውሮፕላኖቹ መጥተው የተለመደውን ስራቸውን ሲጀምሩ። በሺህ ኪሎዎች የሚቆጠሩ የብረት ቁራጮችና ዲናሚት ያለ ርህራሄ በመስመር በሚጓዘው መንገደኛ ላይ ያወርዱ ነበር። ሰዎች ከአውሮፕላኖቹ ጋር ድብብቆሽ ሰልችቷቸዋል፣ ደንዝዘዋልም። ምንም የተለየ ነገር አላደረጉም። ወደ የቤታቸው መንገድ ስለጀመሩ እነዚህ የሰማይ ላይ አውሬዎች እንደፈለጉ ያድርጉ። ያንድ ሰው ቀኑ ካልደረሰ አልደረሰም ማለት ነው። ቀኑ ደርሶ ከሆነ ደግሞ መሮጥና መደበቁ ዋጋ የለውም። አሁን ያለው አማራጭ በሚቻለው ፍጥነት ወደፊት ቀጥ ብሎ መጓዝ ብቻ ነው። ወደፊት ወደ ሰላማዊ ጎጆ ቤት። ጦርነቱ ካለፈ በኋላ አንድ ጣሊያን የአየር ኃይል መኮንን ጋር ተገናኝቼ ነበር። መኮንኑ ያን ቀንና ተከዜ ስናቋርጥ በቦታው የነበረ ነው። እንደሱ አባባል ምንም ሳያስቀሩ ሁሉንም እንዲደመስሱ ትዕዛዝ ተሰጥቷቸው ነበር። ለነዚህ ያልሰለጠኑ ሰዎች ምንም አይነት ምህረት እንዳይደረግ። ስለዚህ መኮንኖቹ ኃላፊነታቸውን ለመወጣት በሙሉ ስሜት ነበር የወጡት። የሙሶሎኒን ኃይል ለመቃወም የደፈሩ ሰዎች የሙሶሎኒን ከባድ እጅ መቅመስ ነበረባቸው። ነገር ግን በእነዚህ ኃይለኛ ቦምቦች ምክንያት የሚደርሰውን ጥፋት፣ በተለይ ምንም መከላከያ በሌላቸው ሰዎች ላይ የደረሰውን የብዙሃን ሕይወት መጥፋት ሲመለከቱ በሚቀፍ ስሜት ከመጀመሪያው ተውጠው ነበር። መኮንኑም እኔም ራሴ አቁሙ አሁንስ ይበቃል ብዬ ጮኬ ነበር አለ። ነገር ግን ትዕዛዝ ነው መፈጸም ነበረበት። እነዚህ ምስኪን ሰዎች እንዲያው ለመሮጥ ወይም ለመደበቅ ሊሞክሩ ምን ነበረበት? ነገር ግን ዝም ብለው መንገዳቸውን ቀጠሉ። እንደ ታዛዥ ልጅም ራሳቸውን ለመጣባቸው ነገር ሁሉ ሰጥተው ብዙ ቦምቦች ከመንገዱ ዳር ራቅ ብለው መውደቃቸው በአብራሪዎቹ የሰብአዊነት ስሜት ምክንያት ይሆን? ኢትዮጵያውያን ቦምቦቹን አርቆ ስላስጣለላቸው ቅዱስ ጊዮርጊስን አመሰገኑ። እኔ ግን ያመንኩት የምህረት አምላክ ምህረት የሚያሳዩትን ይክሳል ብዬ ነው። ያን ቀን ዘግየት ብሎ አብራሪዎቹ የእሳት ቦምቦች በመጣል ራሳቸውን ስላረኩ በመንገዱ ዙሪያ የነበረው ሳር ለብዙ ኪሎ ሜትሮች ርቀት በእሳት ይነድ ነበር። ለከብቶቹ የሚሆን ግጦሽ ስለሌለ ወታደሮቹ መንገዳቸውን ያለማቋረጥ ዝም ብለው ለመቀጠል ተገደዋል። በተጨማሪም ለመከላከል የነበረውን ስሜትና ችሎታንም ቀንሶታል። ከጧቱ 4 ሰዓት ሲሆን ትንፋሹ ቁርጥ ቁርጥ እያለ አንድ ወታደር ሲሮጥ መጣና ጣሊያኖቹ ለማጥቃት መንገድ ላይ መሆናቸውን ተናገረ። ጣሊያኖቹ በመኪናዎች ላይ ነው የነበሩት፣ ምክንያቱም ስፋት ያለው የአዋራ ጉም በፍጥነት ሲጓዝ ታይቷል። ጭንቀት ተፈጠረ። ሁሉም ወደ ውጭ ሮጥ ጀመር። ማንም ሰው ዋሻው እንደሆነ መያዝ አልፈለገም። ነገር ግን ወዴት ወይም በየት አቅጣጫ ነው የሚሄደው? በተጠበበው መንገድ ባንድ ጎኑ 100 ሜትር ከፍታ ያለው ገደል፣ በሌላ ጎኑ ደግሞ ተመሳሳይ ቀጥ ያለ ገደል ባለበት 100 የሚሆኑ የተደናገጡ እርስ በራሳቸው የሚጮሁ ሰዎች ቆመዋል። እጃቸውን ያወዛውዛሉ። እየተገፋፉ ይጨናነቁ ነበር። ሁሉም ሐሳብና ምክር ሰጪ ነበር፣ ግን የሚረባ አልነበረም። እንግዲህ አውሮፕላኖቹ ቢኖሩም ራሳችን ወደ ሜዳው ወጥተን ጠላትን በመቋቋም የቀረውን ጦር ማዳን እንችል ይሆን ወይስ በነበልባሉና በሚነደው እሳት መካከል እየተሳብ ቁልቁል ሄደን ከሸለቆው ስር ደርሰን ተከዜን እንሻገር? ሌላ አማራጭ በፍጹም አልነበረም። የ80 ዓመት ሽማግሌው ፊታውራሪ አዱላ ጎራዴያቸውን መዘው ዘራፍ አድዋ ትዝ ይበልህ አድዋ እያሉ ጮሁ። ትውልድ ቦታቸውን ትተው የመጡት በዚህ በተቀደሰ ጦርነት ተካፍለው በመሞት ገነት ለመግባት ነው። ትናንትናም ቢሆን አፍጋጋ ላይ ፊት መስመር ሆነው ተዋግተው ነበር። ነገር ግን ሞት ሊወስዳቸው የተጸየፈ ይመስላል። ዛሬ ቀናቸው ደርሷል። አብራዋቸው የሚዋጉ 100 ሰዎች ቢያገኙ ደጃዝማች እና ራስ እምሩ በደህና እስከሚያመልጡ ጠላትን ወጥረው መያዝ ይችላሉ። ሽማግሌው ኮስተር ያለ ቁም ነገር ነው የሚናገሩት። በስሜት ሰውነታቸው ሲንቀጠቀጥ ምራቃቸውን በጺማቸው ላይ ይፈናጠር ነበር። ነገር ግን በጣም እየከፋቸውና እያዘኑ በጩኸት እንዲቀመጡ ሆነ። ሐሳባቸው ተቀባይ አላገኘም። በመጨረሻም ጠባቂ ዘቦች ጣሊያኖችን ለመከላከል ሲሞክሩ የጦር አዛዦችና እኛ ከስራችን ባለው ሸለቆ አድርገን ወደ ተከዜ ለመሸሽ እንድንሞክር ተወሰነ። ስለዚህ ምክር ዶክተሩ ምንድን ነው ያሰበው? አዎ በርግጥ ነገር ግን መጀመሪያ ጣሊያኖቹ እኛን ሊያጠቁ እንደመጡ ማረጋገጥ የለብንም ወይ? እንደዛም ሆኖ ሾልኮ ለመሄድ በቂ ጊዜ አለን? ገና ተናግሬ ሳልጨርስ አሳሽ ወይም ቃኝ አውሮፕላን ቀጥታ በሸለቆ በላይ መጣ። በዚህ ግርግር መሃል ሰዎች ወደ ዋሻው መግባትና መውጣት ሲጀምሩ ታየንና ያነጣጥሮ ተኳሽ ኢላማ ሆን። ጥይቶቹ አለቶች ላይ በሚያሰቅቅ ድምጽ ይነጥራሉ። ሁላችንም አንዱ ባንዱ ላይ እየተደራረብ መሬት ላይ ተነጠፍ። ተነስተንም ሮጥ ወደ ዋሻው ለመግባት ከፊት ለፊታችን የዋሻ መግቢያ መንገዱን የዘጉ ሰዎች እስኪለቁ ድረስ በዛው ሁኔታ መቆየት ነበር። የሚገርም ሁኔታ ነበር። እንደዚህ ሆኖ የገደሉ ግድግዳ ስለሚሸፍነን አውሮፕላኑ በተመላለሰ ቁጥር አንታይም ነበር። ስለዚህ ጉዳዩ ወደ ዋሻው መግባት መቻል ነው። ሁሉም ገብቶ ሲያበቃ ሁለት ሰዎች ብቻ ቆስለው ተገኙ። አውሮፕላኑም ያየውን ሪፖርት ለማድረግ ተመልሶ ጠፋ። የኔ ሐሳብ ተሰሚነት አገኘና አንድ መኮንን ተልኮ ከአንድ ሰዓት በኋላ ተመልሶ መጣ። ምንም አይነት የጠላት ጦር አላየም። በግርግሩ ንብረታችንን ለመዝረፍ አስበው ይህን ውሸት ወሬ ያሰሩት ለካስ ገበሬዎች ናቸው። አውሮፕላኖቹም መጡ፣ ነገር ግን የሚጥሉት ቦምብ ኢላማውን አላገኘም። ቦምቦቹ ወይ ሸለቆ ውስጥ አለዚያም ከገደሉ አናት ላይ ነበር የሚወድቁት። ከገደሉ አናት ላይ ሲወድቁ ግን ያለ ስባሪ ድንጋዮች ቁልቁል ይወርዱ ነበር። ተዋጊ አውሮፕላኖቹ ደግሞ የባሱ ነበሩ። እንዳበደ ሰው አውቶማቲክ መሳሪያቸውን እየተኮሱ ወደኛ አቅጣጫ ልክ ወደ ዋሻ ውስጥ እንደሚገቡ ሆነው ይበራሉ። ከዛም በመጨረሻው ሰከንድ ወደ ላይ ቀጥ ብለው ይበሩና ተገልብጠው በጀርባቸው ለብዙ ኪሎ ሜትሮች ከሄዱ በኋላ እንደገና ተገልብጠው ተመልሰው ይመጣሉ። አንዳንድ ጊዜ በጎናቸው እንደሆኑ ይመጣሉ። የተለመደ የአክሮባት ትርኢት ነበር። በሰላም ጊዜ ቢሆን እንደዚህ አይነቱን በረራ ለማየት ተከፈልኩ ነበር። ይህ ሁሉ አንድ ሰዓት የፈጀ ትዕይንት ሲካሄድ እኛ ወይም እንቀመጣለን ወይም ከግድግዳው ጀርባ ተጠቅለን እንጋደማለን። የሚተኮሱት ጥይቶች አለቱን ወይም ግንቡን እየመቱ ይፈናጠራሉ። ትልቋ ተጋ ደግሞ እንደዚሁ ከሚነጥሩት ጥይቶች ነበር። ከውጭ በኩል አልፎ አልፎ ወደ ውስጥ ይገቡ ነበር። ከአሰቃቂው የቦምብ ድብደባ ጋር ሲወዳደር ይሄኛው ጨዋታ ነበር። እየቀለድንም ነበር። ጓደኞቻችን አጠገባቸው ጥይት የዋሻውን ግድግዳ ወይም ጣራ ሲመታ እንዴት እንደሚሆኑ እያነሳን እንስቅና እንቀለድም ነበር። አራት ሰዎች ብቻ ቀላል ቁስል መቁሰላቸው ራሱ የሚገርም ሁኔታ ነበር። ከቀኑ 11 ሰዓት ሲሆን ጣሊያኖቹ እየመጡ እንደሆነ የሚገልጽ አዲስ ዜና መጣ። የተኩስ ድምጽ ይሰማ ጀመር። ወዲያውኑ ከላይ ከሜዳው ላይ ያሉ የኛ አውቶማቲክ መሳሪያዎች መንፈቅፈቅ ጀመሩ። ያለምንም ጥርጥር አንድ ነገር ሊሆን ነው። አሁን ግን ምንም ግራም የሚያጋባ ነገር የለብንም። ቀኑን መንገድ ስንፈልግ በሜዳው በኩል አድርጎ በዋሻው ደቡብ አቅጣጫ የሚወስድ ሌላ መንገድ አግኝተናል። እንዴት ያለ መንገድ! ቀጥ ባለው ገደል በድንጋዮች ላይና በክፍተቶች በኩል ወደ ላይ 100 ሜትር የሚሆን ከፍታ ወደ ሰማይ ይወጣል። በጣም መጠጋጋታችን የሚረዳ ነገር ሆነ። እኔ ራሴ እንኳ ጉልበታቸው በጠነከረ ሰዎች ትከሻ እየተረማመድኩ ነው ወደ ላይ ያወጡኝ። ከታች ከስር ያሉት እንዴት አድርገው የሰውን ሁሉ ክብደትና ጭነት ችለው ከዚያም በመጨረሻ ራሳቸውን ተከትለው እንደወጡ ለመረዳት አስቸጋሪ ነው። ወደ ላይ በምንወጣበት ጊዜም የተኩሱ መጠን ጨመረ። ጥይት እያፏጨ ባናታችን ላይ ያልፍ ነበር። ከላይ ከሜዳው ለመጀመሪያ ጊዜ ሳይፈሩ ወደፊት የሚገፉ በርከት ያሉ ሰዎች አየን። አሁንም በጥይት ሲመታ ወዲያው የሚቀመጥ ወይም ደግሞ የሚወድቅ ሰው አያለሁ። እንደዛም ሆኖ ሰዎቹ ሳያቆሙ የቆሰሉትን ያነሱና በበቅሎ ይጭኑ ነበር። በሰሜን አቅጣጫ የኛ ወታደሮች ተጋድመው ጠላት ላይ ይተኩሳሉ። ጠላት እኛ ቆመን ከነበርንበት ቦታ 1 ኪሎ ሜትር ርቀት ላይ ጠምዶ ተቀምጧል። አውቶማቲክ መሳሪያ ቢኖረውም በብዙ ምክንያቶች ይህ ጠላት በርግጥ የጣሊያኖች ጦር ነው ብዬ አላመንኩም። ገበሬዎች ነበሩ። በምስራቅ በኩል መልሰን በማጥቃት ከግማሽ ሰዓት በኋላ ወደ 500 የሚሆኑ ገበሬዎችን ማባረር ቻል። የሞቱባቸውን 30 ሰዎች ጥለው ሄዱ። ከእንደዚህ አይነቱ አዲስ ድንገተኛ ጥቃት ለመከላከል የደጀን ወይም የኋላ ጦር ለማዘጋጀት መቆም ነበረብን። ከምሽቱ 3 ሰዓት ሳይደርስ የ30 ኪሎ ሜትር ርዝመት ያለው የተጓዥ ሰዎች መስመር አልፎ ከሄደ በኋላ ጉዟችንን ጀመርን። ያን ሌሊት በሽሬና በዛና መካከል ባለው ቀጥ ባለው የገደል ቁልቁለት ብዙ ሰዎችና ከብቶች እየወደቁ አለዚያም እየተረገጡ ሞቱ። አሁንም ባለቶቹ መካከል በደንብ የተደበቁ ገበሬዎች ይተኩሱብን ነበር። ነገር ግን እንደሚወራባቸው ፈሪነታቸው ምስክርነት ደግሞ አውቶማቲክ መሳሪያ እናረበርብባቸው ወዲያው ጥለው ይጠፋሉ። እኩለ ሌሊት ሲሆን በመሃል ዛና የሚገኙ ሁለት ትላልቅ ዋሻዎች ያሉበት ቦታ ደረስ። እዚህ ቦታ ላይ ለአንድ ቀን ቢሆን አቁመን ጠላትን ለመከላከል እንድንሞክር ተወሰነ። ነገር ግን ወታደሮቹን እንዲቆሙ ማሳመን ብንችል ነበር። ማረፍ መቻል እንዴት ጥሩ ነገር ነበር! በሶስት ቀናት ውስጥ ተደምሮ 6 ሰዓት የሚሆን እንቅልፍ እንኳን አልተኛንም። ስለዚህ ድካም እያሸነፈንም ነበር። ምግብም ቢሆን ለ56 ሰዓታት በሚሆን ጊዜው የቀመስነው ነገር አልነበረም። ወደፊትም ቢሆን የሚበላ ነገር መኖሩ አይታወቅም። በመንገዱ አቅራቢያ የነበሩ ጥቂት ገበሬዎችም ቢሆኑ የነበራቸውን ምግብ አሽሽተው ጥለው ሄደዋል። የራሳችን የጭነት ከብቶችም የት እንዳሉ ማወቅም አይቻልም ነበር። ለኔ ክፉ ነገር ትንባሆይ ማለቁ ነበር። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ናት ያልተውሽም ማማይን እናት አድምጪኝ ድንገርሽ እኔ የምወድሽ እኔ የማፈቅርሽ ልትወኝ ተመችቶኝ ኖሮኝ እንዳይመስልሽ አዎ ተጠምቻለሁ በጣም ርቦኛል አዎ ተበድያለሁ ጭቆና መሮኛል ግፋን ገፍክፎኛል ርሳት ገፍፎኛል ችጋር ጠንቶብኛል ማሰብ ማሰላሰል ቅንጦት ሆኖብኛል መናገር መተንፈስ በግፍ ያስመታኛል ያስደበድበኛል ፍርደገም ድልዳኛ ወህኒ ያስጥለኛል ያምባገነን ጥይት አካሌን ያሰኛል ማየልን ገርሽ እጅጉን አሞኛል መኖር አስጠልቶ ሞቴን ያስመኘኛል ግን ይሁን እላለው አሰላስልና ከኔ ምቾት ይልቅ አንቺን አስብና አሁንም ልቸገር አሁንም ልጎዳ በኔ ያልፍ እንደሆን የዘመናት ዕዳ በኔ ያልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ ምክንያቱም ማማ ቃል ተገባብተናል እንዳንከዳዳ ምን ችግር ቢቆላል ምን ቢጠብሰን ፍዳ ከትውልድ ተላልፎ በኔ ላይ ያረፈ በለም ለመመስገሽ በደም የተጻፈ አዎ ቃላለኝ ቃላለሽ ላትከጂኝ ላትከዳሽ ላትተይኝ ላልተውሽ በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ ከአያት ከቅድማያት ባደራ የወረስኩት ቃላለኝ ማልተወው በልቤ ያኖርኩት እናት ያልተውሽም ገለው ለሚበሉሽ አካልሽን ቆራርሰው ለጅብ ለሚሰጡሽ መቼም አልጠላሽም የኔማማ ኢትዮጵያ ያውሬ ቤት ብትሆኝም የጅቦች መራቢያ ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ አይኔ ያየው ቆሜ በህይወት ከመኖር ይሻለኛል ለኔስ ድፍት ብዬ ብቀር። አዎ ኔ ልደፋ ስምሽ ከመጣፋ እኔ ልበልፍስስ ያንቺ አካል ከመፈርስ። አዎ ኔ ልሰንጠቅ ኔ አካል ቆረስ ባንቺ ግን አገሬ አንዳች ክፉ እንዳይደርስ። አንቺ ግን ኢትዮጵያ ክፉ ከመሰማ የኔ ጆሮ ይቆረጥ የኔ ጆሮ ይድማ የኔ አይኔ ይጓጎጥ ጨለማ ይውረሰኝ ስትፈርሺ ስትጠፊ በቁም ከሚያሳየኝ። አንደበቴ ይዘጋ ልደፈን ልደንቁር አንቺ ሞት ስትሞቺ ከመሆን ምስክር። የኔ ማማ ኢትዮጵያ ውድ እናት አገሬ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ ግና ይህም ሆኖ አልቀነሰም ፍቅሬ። ማማ የኔ እናት ፍቅርሽ መች ይሽራል እልፍ አላፍ ዓመት ዘመን ይሻገራል ሞት እንኳን አይገታውም ዘላለም ይኖራል። መስሏቸው ነበረ እነሱስ የተውኩሽ ተበደልኩኝ ብዬ አንቺን የምጣላሽ። ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ። ቤቴ ልሞት እንጂ ያው እንደ ልማዴ እዚህም እዚያም ሞት ነው አይቀርም መሄዴ።
ለቡት መንገዱ